ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 16 ቀን 2014 ዓ.ም ምረት ዝግጅታችን ጀመረ። የደቡብ ክልል ምክር ቤት አባላት የክልሉ መንግስት ለዜጎች ደህንነት ትኩረት አልሰጠም ሲሉ ወቀሱ።
ከክልሉ አቅም በላይ የሆነበት ጸጥታ ችግር መኖሩን ነው። በዛ አጋጣሚ እንግዲህ ትናንትና በቀረበው ሪፖርትና ዛሬም ታቀደው ቅድ ላይ ማየት እንደተመከረው
በኮሬ ማህበረሰብ ላይ እየተደረገ ያለ ነገርን ልዩ የሚያደርገው አመታትን ማስቆጠሩ ነው። ኦልሞስት ከግማሽ ዲኬድ በላይ ይያል አልፏል። ወደ ከ6 አመት በላይ እየሄደ ነው። ስለዚህ ይሄን እንዲህ በመንልበት ጊዜ መንግስትንም የመንግስት ስራውንም ጥያቄ ውስጥ የሚከተው ማለት ነው።
የምክር ቤት አባላቱ ለሰማቸዋቸው ሙሉ ዘገባውን ከዜናው በኋላ እናስተምጣቸዋለን። በኢትዮጵያ በመባባስ ላይ ያለውን የዋጋ ግሽበትን መንግስት እንዲቆጣጠር የኢትዮጵያ ኢኮኖሚክስ ባለሙያዎች አሳሰበ።
አሁን እኮ መንግስት አቅም ቢኖረውና ሰብስዳይዝ ላርግ በጣም ዝቅተኛ ደረጃ ላይ ያሉ ገቢዎች የህብረተሰብ ክፍሎች ቢልኮ ሀው በጨበጣንም ተጀምሯል። አዲስ አበባ ስንታሳውስ ሆነ ስንዴ ለመምራ ምናምን ሳይቀር ሲሰጣቸው ገርሞኛል።
የሰማቸዋቸው የማህበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ ናቸው። ሙሉውን በምሽቱ ዝግጅታችን ታዳምጣላችሁ። እነዚህንና ሌሎች ገዛ ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ ክብራትና ክብራን፣ እንደምን አላችሁ? እንደምን አመሻችሁ? ዛሬ የማስተናግዳችሁ እንግዶ ወሌ ነኝ። በአሜሪካ ድምፅ ሳስተናግድ ዛሬ የመጀመሪያ ምሽቴ ነው። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አብራችሁን እንድትቆዩ ጋብዛለሁ። አሁን የምሽቱ ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በ2014 ዓመተ ምህረት የበጀት ዓመት ከውጭ ንግድ ከ4 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። የዚህን ዜና ዝርዝር ገብረ ሚካኤል ገብረ መድን ያስደምጠናል።
የውይይት መድረኩን የመሩት የንግድና ቀጣናዊ ትስስር ሚኒስትር አቶ ገብረ መስቀል ጫላ ኢትዮጵያ ለመጀመሪያ ጊዜ በዚህ ዓመት ከውጭ ንግድ ከ4 ቢሊዮን ዶላር በላይ ገቢ ማግኘቷን ተናግረዋል። ይህ ደግሞ ሀገሪቱ ችግር ውስጥ ባለችበት ወቅት የተመዘገበ ትልቅ ስኬት እንደሆነ ገልጸዋል። በውጭ ንግድ ዘርፉ ከተገኘው አጠቃላይ ገቢ ግብርናው ትልቁን ድርሻ እንደያዘ በሚኒስቴር መስሪያ ቤቱ የዓለም አቀፍና የቀጣናዊ ትስስር ዳይሬክተር ጀኔራል የሆኑት አቶ ሙሴ ምንዳዬ ለቪኦኤ ገልጸዋል።
የግብርናው ዘርፍ አሁንም 72% ድርሻውን ይዛል። የኢንዱስትሪ ሴክተሩ እንደዚሁ 12%ን ይዛል። የማዕድን ዘርፍ ደግሞ 14%ን ይዛል።
ይህ የውጭ ንግድ ገቢ ካለፈው ዓመት ጋር ሲወዳደር የ14% ብልጫ እንዳለው የሚናገሩት አቶ ሙሴ ገቢው ከአገልግሎት ዘርፉ የተገኘውን የውጭ ምንዛሪ እንደማይጨምር ገልጿል። እንደዛም ሆኖ ዘርፉ በሀገሪቱ ውስጥ ካለው ግጭትና አለመረጋጋት፣ ከቅንጅታዊ አሰራሮች ጉድለትና ከምርቶች ተወዳዳሪነት ማነስ ጋር የተያያዙ ችግሮች እንዳጋጠሙት ተናግረዋል።
በተለያዩ ሴክተሮች ላይ ከማዕድን ጋርም በተገናኘ ሌሎችም ይሄ ጸጥታው የራሱ የሆነ ተጽዕኖ አለው። በመካከላችን ያለው ኮርዲኔሽን በደንብ መጠናከር አለበት። በሚኒስትሮቹ መካከል፣ በተቋሞቹ መካከል፣ በግሉ ማህበረሰብና ደግሞ እንደዚሁ በመንግስት ጋር ግንኙነቱ በደንብ መጠናከር መቻል አለበት። ስቲል አሁንም ኮምፒቲቲቭነታችን በዓለም ደረጃ ገና ብዙ መሰራት የሚያስፈልገው ነው። ከዚህ ከህገወጥ ንግድና ኮንትሮባንድ ደግሞ የራሱ ተጽዕኖ አለው። አንዳንድ ጊዜ የእኛን ከብት እየተወሰደ ሌላው ሀገር በስማቸው ኤክስፖርት የሚያደርጉበት ሁኔታ አለ። ከዚህ መውጣት መቻል አለብን።
የኢትዮጵያ ከአገዋ የገበያ እድል መታገድም እንዲሁ በውጭ ንግድ አፈጻጸም ላይ አሉታዊ ተጽዕኖ ማሳደሩን የገለጹት አቶ ሙሴ እገዳው እንዲነሳ ከአሜሪካ መንግስት ጋር እየሰራን ነው ብለዋል።
የተወሰነ ሌዘር እና ቴክስታይል ሴክተር ላይ የራሱ ተጽዕኖ አለ። እሱም የኤክስፖርት ፐርፎርማንሳችን በተወሰነ መልኩ የቀነሰበት ሁኔታ አለ። እንግዲህ ከአሜሪካ መንግስት ጋር እየሰራን ያለናቸው ነገሮች አሉ። ይህንን ነገር ከዚህ እገዳ እንዲያወጡ የተለያዩ ጊዜ ደብዳቤ መጻፍ፣ በተለያዩ ሚቲንጎች ላይ አሁንም ሚዲየም ተርም ሪቪው የሚደረግበት አለ። የአጓ ኤሊጂቢሊቲ ወይም የአጓ ተጠቃሚነት ላይ እሱም ላይ እንዲያዩልን ያለውን ሁኔታ ሀገራችን ሁኔታ በደንብ አስረድተናል።
በትናንትናው የውይይት መድረክ ኢትዮጵያ በውጭ ንግድ ዘርፍ ላሳየችው አፈጻጸም አስተዋጽኦ አድርጓል የተባሉና በበጀት ዓመቱ በውጭ ንግድ ከ25 ሚሊዮን ዶላር በላይ ገቢ ላስገኙ ባለሀብቶች እውቅና ተሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ አውሮፓውያን የቀን አቆጣጠር በ2016 ዓመተ ምህረት ኬንያ ውስጥ አንድ የሰብአዊ መብቶች ጠበቃ ደንበኛቸውንና ሹፌራቸውን የገደሉ 3 የፖሊስ መኮንኖች በተከሰሱበት ሰዎችን የመግደል ወንጀል በፍርድ ቤት ጥፋተኛ ተባሉ። ፍሬድሪክ ሌሊማን፣ ስቲፋኖስ ሞሮንኮ፣ ሲልቪያ ዋጂንኮ የተባሉ 3 የፖሊስ መኮንኖችና መረጃ አቀባያቸው ፒተር ንጉጊ በአንደኛ ደረጃ የነፍስ ግድያ ወንጀል ጥፋተኛ ተብለዋል። የፖሊስ መኮንኖቹ ክስ ቀርቦባቸው የነበረው የሰብአዊ መብቶች ተሟጋች ዊሊ ኪማኒ፣ ደመኛቸው ጆሴፋትዋ ሙዌንዳና ሹፌሩ ጆሴፍ ሙዩሪሪ በመግደል ወንጀል ሲሆን በወቅቱ 3 ማቾች ከፍርድ ቤት ሲወጡ ታፍነው ከተወሰዱ በኋላ ጠበቃው ከፖሊስ በተተኮሰባቸው ጥይት መቁሰላቸውን ከዚያም አስክሬናቸው በከረጢቶች ተጠቅልሎ ወንዝ ውስጥ ተጥሎ መገኘቱን በፍርድ ቤት መረጋገጡን ይህንንም ድርጊት የፈጸሙት ተከሳሾቹ መሆናቸውን ፍርድ ቤቱ በውሳኔው አስታውቋል። ጉዳዩን ሲመረምር የቆየው ፍርድ ቤቱ በመጨረሻ ከአንድ እስከ 3 ተከሳሽ የሆኑትን የፖሊስ መኮንኖችና 5ኛውን ተከሳሽ ተባባሪያቸውን ጥፋተኛ ብሏቸዋል። በአራተኛነት ተከሶ የነበረው ሊዮናርድ ሙዋንጊ የተባለ ተከሳሽ ግን በነጻ ተሰናብቷል። ፖሊሶች ኬንያ ውስጥ የሚገኙ የመብት ተሟጋቾችን በጭካኔ የመግደል ወንጀል በመፈጸም በተደጋጋሚ ይከሰሳሉ። የፖሊስ መኮንኖች ግን ብዙም ክስ አይመሰረትባቸውም። ከተከሰሱም ደግሞ እንዲህ እንደሆኑ የጥፋተኝነት ውሳኔ ሲተላለፍባቸው ብዙም አይሰማም። የዓለም የጤና ድርጅት አማካሪ ቡድን የዝንጀሮ ፈንጣጣ የዓለም አሳሳቢ የጤና ችግር ተብሎ በምን ደረጃ ይታወጅ በሚለው ላይ ለሁለት ተከፍሏል። የድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም የአሳሳቢነት ደረጃውን በተመለከተ ዛሬ መግለጫ እንደሚሰጡ ሲጠበቅ፣ ወረርሽኙን የመጨረሻ ማስጠንቀቂያ ደረጃ ላይ ሊያስቀምጡት እንደሚችሉ ሮይተርስ ምንጮቹን ጠቅሶ ዘግቧል። ዩክሬንና ሩሲያ ኪየቭ በጥቁር ባህር በኩል እህል ወደ ውጭ እንድትልክ የሚያስችላትን ስምምነት በተፈራረሙ ማግስት ሩሲያ በዩክሬን ጥቁር ባህር ኦዴሳ ወደብ ላይ የሚሳኤል ጥቃት እንደፈጸመችባት ዩክሬን ዛሬ ቅዳሜ አስታወቀች። ከአንድ ቀን በፊት ለተደረገው ስምምነት መሳካት የተባበሩት መንግስታት ድርጅትና የቱርክ መንግስት ከፍተኛውን ድርሻ የሚይዙ ሲሆን፣ የዩክሬን የውጭ ጉዳይ ሚኒስትር ቃል አቀባይ ኦሌግ ኒኮላንኮ ዛሬ ሩሲያ በዩክሬን ላይ የፈጸመችው የሚሳኤል ጥቃት የሩሲያው ፕሬዝዳንት ቭላድሚር ፑቲን በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬዥ እና በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ፊት ላይ እንደተፉ ይቆጠራል ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅታችን ጋር አብራችሁ ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሐምሌ 16 ቀን 2014 ዓ.ም ምረት ዝግጅታችንን ነው። የማስተናገዳችሁ እንግዶ ወልዴ ነኝ።
There is no coalition. We all know, we hear the statements yesterday and a few days ago in Jeddah that
ምንም ቅንጅት የለም። ከጥቂት ቀናት በፊት ከጅዳ በሰማነው መግለጫ መሰረት የኢራን ጉዳይ የሚያስፈልገው ፖለቲካዊ መፍትሄ ነው። የፍልስጤም ጠቅላይ ሚኒስትር መሐመድ ሽቴያ ከአሜሪካ ድምጽ ጋር ያደረጉትን ቆይታ በሁለተኛው አጋማሽ እናሰማቸዋለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። የደቡብ ክልል መንግስት የታጠቁ ኃይሎችና የጸጥታ ችግሮች ባሉባቸው አካባቢዎች ያሉ የክልሉ ዜጎችን ደህንነት መጠበቅ አልቻለም ሲሉ የክልሉ ምክር ቤት አባላት ወቀሱ። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች በተፈጠሩ የጸጥታ ችግሮች ቁጥራቸውን ባይጠቅሱም በርካታ ወይም ብዙ ሲሉ የገለጹት የሲቪሎች ሕይወት መጥፋቱን የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ተናግረዋል። የክልሉ ምክር ቤት ለሁለት ቀናት በሐዋሳ ከተማ ያካሄደው ጉባኤ የክልሉን የ2015 ዓመተ ምህረት አመታዊ በጀት በማጽደቅ ተጠናቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የምክር ቤቱ አባላት እንደተናገሩት በ2014 ዓመተ ምህረት በክልሉ ሁከት ካስተናገዱ አካባቢዎች ውስጥ የኮንሶ ዞን፣ የአማሮ፣ የቡርጂ፣ የደራሼ ያለ ልዩ ወረዳዎች እንዲሁም የባስኬቶና የሰላማጎ ወረዳዎች ተጠቃሽ ናቸው። የምክር ቤቱ አባል የሆኑት ፕሮፌሰር ኢሳክ ከችሬ የክልሉን የጸጥታ ሁኔታ ተናግሯል። የውከት መንስኤ ያሏቸውም የወሰን የማንነትና የአደረጃጀት ጥያቄዎች ናቸው።
ከክልሉ አቅም በላይ የሆነበት ጸጥታ ችግር መኖሩን ነው። በዛ አጋጣሚ እንግዲህ ትናንትና በቀረበው ሪፖርትና ዛሬም ታቀደው ቅድ ላይ ማየት እንደተሞከረው
የቁጫ ህዝብ ተወካይ መሆናቸውን የገለጡት የምክር ቤቱ አባል ዶክተር ገዲዮን ጌታቸው በየአካባቢው ያለው የጸጥታ ችግር ህዝቡ በሰላም መኖር አቅቶታል ሲሉ በቁጫ ህዝብ ላይ ይደርሳል ያሉትን በደል ጠቅሰው የመንግስት ኃይሎችን ወቅሷቸዋል።
እዚህ ሰዓት በቁጫ ሶስቱ ማቅሮች ሰው እየተደበደበ ነው። ሴቶች፣ ነፍሰ ጡር ሴቶች ተንበርከኩ ተብለው ሆዳቸው በርግጫ አናታቸው በዱላ እየተመታ ነው። ይሄ ሁሉ ምንድነው ስንል በማንነታቸው ምክንያት ቁጫ በመሆናቸው ወይም የቁጫ የማንነት እውቅና ጥያቄ መንግስትን በሰላማዊ መንገድ በመጠየቃቸው ምክንያት ይህ ጥያቄ በተገቢው ጊዜ ምላሽ ባለማግኘቱ እና የቁጫ ህዝብ የራሱ አስተዳደር ስለሌለው
የኮሬ ብሔረሰብ ተወካይ ነኝ ያሉት አቶ ዘናኔ ሀዱላም የህዝቡ ሰቆቃ ማቆሚያ ያላገኘም ሲሉ ተናግረው መንግስትን ተጠያቂ አድርገዋል።
ኮሬ ማህበረሰብ ላይ የተከሰተው ክስተት አጋጣሚ የግጭት ጉዳይ አይመስለኝም። እኔም ግምገማም የለኝም። በኮሬ ማህበረሰብ ላይ እየተደረገ ያለ ነገርን ልዩ የሚያደርገው አመታትን ማስቆጠሩ ነው። ኦልሞስት ከግማሽ ዲኬድ በላይ ይያል አልፏል። ወደ ከስድስት አመት በላይ እየሄደ ነው። ስለዚህ ይሄን እንዴ በምንልበት ጊዜ መንግስትንም የመንግስት ስራውንም ጥያቄዎች የሚፈትነው ማለት ነው።
ህዝቡ ለሚያቀርበው ጥያቄ ምላሽ አለመስጠት ህዝቡና መንግስትን ጭምር ዋጋ ያስከፈለ መሆኑን ተናግሯል። በጉባኤው አጀንዳ ሆኖ ምክር ቤቱም በጥልቀት ይመክርበታል ተብሎ የተጠበቀው በክልል ለመደራጀትና የውስን ጥያቄዎች ቢሆንም እምብዛም ትኩረት እንዳላገኘም ተወካዮች ተናግሯል። የጉራጌ ተወካይ የሆኑት ወይዘሮ ፈታ አህመድ የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በራሳቸው ከተደራጁ በኋላ የተቀረውን የደቡብ ክልል በአዲስ መልክ በኩታ ገጠም ወይም በክላስተር ለማደራጀት የተደረገ ነው ያሉት እንቅስቃሴ ለህዝብም ሆነ ለምክር ቤቱ አባላት ግልጽ አይደለም ሲሉ ተናግሯል።
አሁን ጉራጌ ክልል ይገባኛል፣ ራሴን የማንነት ጥያቄ ጠይቄያለሁ። ከዚህ በፊት ውይይት ተደርጎ ለዞን ምክር ቤት ቀርቦ ይሁንታ አግኝቶ ለክልል ምክር ቤት ለፌዴራል ቀርቦ ምላሽ እየተጠበቀ ነው። ስለዚህ ከሱ ኋላ የጠየቁ ሌሎች ክልሎች የማንነት ጥያቄ ይሁንታ አግኝቶ ዛሬ ጉራጌ ማህበረሰብ የማንነት በህገ መንግስቱ የተቀመጠ ነው፣ በሰላማዊ መንግስት አሁንም በተጀመረው ሰላማዊ መንገድ ሊሰጥ ይገባል የሚል ነገር አለኝ።
ፕሮፌሰር ኢሳቅ ግን የተለየ ሐሳብ አላቸው።
አንድ ብሔር አንድ ዞን ክልል አድርገው አንደኛ ለሀገር ነን ከተመጣለ የለም ዳሃገር ውስጥ እኮ ትንሽ ሰፋ አድርገ ከዛ በህዝቡ ብዛት እንደገና በቆዳ ስፋት ከምታገኘው እነዚህ መስፈርቶች አሰባስበ ትንሽ በጀት ስታገኝ አርሶ አደሩን ታች ታለማለ፣ ጤና ክላ ትሰራለ፣ ትምህርት ቤት ትሰራለ፣ መንገድ ትሰራለ፣ ውሃ ትሰራለ። እንደዛ ያደረግ ያደግ ስትል ምናልባት ወደፊት እኮ እንትኑ የማህበራዊና ኢኮኖሚ እድገቱ ሲኖር ልማቱ ሲኖር አሁንም እኮ ይሄ እኮ መጨረሻ ማለት አይደለም።
የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የጸጥታ ችግር በተፈጠረባቸው አካባቢዎች በቁጥር ያልጠቀሱት እንዲሁ በደምሳሳው በርካታ ያሉት የሰው ህይወት ማለፉን ተናግሯል። በደቡብ ኦሞ ዞን አሪ ብሔረሰብና በአካባቢው በኮንሶና በአለ እንዲሁም በኮንሶና በደራሼ መካከል ጥቂት የፖለቲካ ነጋዴዎች ያሏቸው የታጠቁ ቡድኖች በፈጠሩት ችግር አካባቢው የትርምስ ቀጠና ሆኗል ሲሉ ርዕሰ መስተዳድሩ አረጋግጧል።
የዞን መዋቅር ጥያቄን ሽፋን በማድረግ በአሪ ብሔረሰብ የተፈጠረው የጸጥታ ችግር በሰው ህይወትና ንብረት ላይ ጉዳት ያስከተለና በርካታ ሰዎች ከቀያቸው የተፈናቀሉ ቢሆንም ግጭቱን በማስቆም ጉዳት የደረሰባቸው የማህበረሰብ ክፍሎችና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ችግር ፈጣሪዎችም ለህግ የማቅረብ እና ግጭቱን የመፍታት ስራ ተሰርቷል።
በአማሮ፣ በቡርጅና በኮንሶ ዞን አካባቢዎች አለ ያሉት የሰላም እጦት ከኦሮሚያ ክልል ጋር በመቀናጀት አካባቢውን ሰላማዊ ማድረግ እንደሚገባም ተናግሯል።
በምዕራብ ጉጂ ዞን ገላና አባያና ሶሮ በርጉዳ ወረዳዎች አጎራባች በሆኑ አማሮና ቡርጂ ልዩ ወረዳዎች የሸኔ ታጣቂ ኃይሎችን ሰርገው በመግባት በህዝባችን ላይ በተደጋጋሚ የሚሰነዝሩት ጥቃት እንዲፈታ ጥረት ቢደረግም አሁንም በተሟላ መልኩ ሊቆም ባለመቻሉ ቀጠናው ለማረጋጋትና ህገ ወጥነትን ለመቆጣጠር የተቀናጀ ስራ በመስራት ላይ እንገኛለን።
በባስኬቶ፣ በሰላማጎ፣ በደራሽ ልዩ ወረዳ እንዲሁም በጎፋ አካባቢዎች በተፈጠሩ አለመግባባት የጸጥታ ኃይሎች የህይወት በሰዋዕትነት ከፍሏል በማለትም አቶ ርስ ተናግሯል። በክልሉ የመደራጀት ጥያቄዎችን በተመለከተ ጥያቄው በሁሉም ሲሉ በገለጧቸው አካባቢዎች መነሳቱን ገልጸው በሚክክርና ሰላማዊ በሆነ መንገድ መፍታት እንደሚገባ ማሳስቧል። ይሁን እንጂ የዘርፉ ምሁራንና ፖለቲካ ፓርቲዎች መፍቴው ምክክር ሳይሆን ህገ መንግስታዊ ምላሽ መስጠት ነው ሲሉ ይሞግታሉ።
አድማጮች ወደሚከተለው ዘገባ ስናልፍ በኢትዮጵያ በመባባስ ላይ ያለውን የዋጋ ግሽበት ለመቆጣጠር መንግስት የኢኮኖሚ ዘርፉን በተበታተነ ፖሊሲ ከመምራት ወጥቶ በተደራጀ መንገድ ሊመራ እንደሚገባ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር አሳሰበ። የዋጋ ግሽበት ከሚጠበቀው በላይ ያየለ መምጣቱ በኢትዮጵያ ህይወትን ከባድ እያደረገው ስለመሆኑ ይነገራል። አስተያየታቸውን የሰጡን በዝቅተኛ የኑሮ ደረጃ ላይ የሚገኙ የአዲስ አበባ ነዋሪዎች በየጊዜው የሚጨምረው የምግብና ሌሎች የፍጆታ ሸቀጦች ዋጋ ንረት ክፉኛ እየፈተናቸው መሆኑን ገልጸዋል። በዚሁ የዋጋ ግሽበት ዋንደኛ ትኩረቱን ያደረገ የኢትዮጵያ ኢኮኖሚክስ ማህበር ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤ በአዲስ አበባ ለሁለት ቀን ተካሂዷል። የኢትዮጵያን የዋጋ ግሽበት በተመለከተ ጥናታዊ ጽሑፍ ያቀረቡት የማህበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ የዋጋ ግሽበት ዋንኛ መንስኤዎችንና የመፍትሄ እርምጃዎችን በጥናታቸው አመልክተዋል። መንግስት የዋጋ ግሽበትን ለመቆጣጠር በሚያደርገው ጥረት በማህበሩ የሚቀርቡ የጥናት ውጤቶችን እንደሚጠቀም በጉባኤው ላይ የተገኙት የገንዘብ ሚኒስትሩ አቶ አህመድ ሸደይ ተናግረዋል። ከነዲ አባተ ዝርዝሩን ይዟል።
በኢትዮጵያ ከዕለት ወደ ዕለት እየተባባሰ የመጣው የዋጋ ግሽበት የህብረተሰቡን ኑሮ እጅግ ፈታኝ በማድረግ ላይ ይገኛል። በተለይ የዕለት ፍጆታ ምርቶችና ሸቀጦች ዋጋ ንረት ህይወትን እያከበደ መሄዱን ቀጥሏል። በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች ደግሞ የዋጋ ንረቱ ዋነኛ ተጎጂዎች ናቸው። በአዲስ አበባ ቦሌ ክፍለ ከተማ ገርጂ አካባቢ በመትገኝ አነስተኛ ጉሊት አትክልት በመቸርቸር ራሷንና የ10 አመት ልጇን እንደምታስተዳድር የምትገልጸው ወይዘሮ ማለደች አገዘ ስለዋጋ ግሽበቱና ያስከተለባት ስላለው ጫና ታስረዳለች።
ኑሮ አሁን በጣም ካቅም በላይ ከብዷል። በተለይ በለኔ በኔ በኩላለው በጣም ከብዶኛል። እኔ በበኩሌ ከብዶኛል። አሁን በላ ካተወዷል ክራይ ጨምሯል። ዘይገሰናን በላም ያውም በውሃ ሁሉ መስራት ጀምሬያለሁ። አማራጭ የለኝም። ሽንኩርት እንኳን ደና ከርሞ ነበር። አሁን ትናንትና ዛሬ በጣም ካቅም በላይ ወጥቷል ሽንኩርት። እኔ አሁን ዛሬ ሄጀ 40 አንድ ብር ነው ያመጣው። ሌላ ጊዜ 60 ኪሎ 70 ኪሎ የሚያመጣልኝ ዛሬ 44 ኪሎ ነው ይዤ የመጣሁት። ካቅሜ በላይ ሆኖ ማለት ነው። ገና ይሄ አሁን ቀጣይ ከጨመረ መስራት ሁሉ አንችልም። ዘይት በጣም ካቅማችን በላይ ሆኗል። በክራ ያለ ምን አለ በቃ በጣም ይከብዳል። ዋናው ብቻ ልክ ትምህርት ቤት እግዚአብሔር ይመስገን ዘይት ትማራለች። አሁን የሱ ወጪ ያው መንግስት ያው ዩኒፎርምም ደፍተርም ምግብም ቀየረ ስትል እኔም ቤት ውስጥ እንተነልላታለሁ። እዛም ደስ ሲላት እዛ እንትላለች። ብቻ ተመስገን በትምህርት ቤት ዙሪያ ተመስገን። ግን ደግሞ በትምህርት ቤት ዙሪያ እንትን ቢደረግልህ በዚህ በኩል ደግሞ እየወደቅን ነው ያለን። ይከብድሃል፣ በጣም ይከብድሃል። ሸማች ይጨምራል። እነሱም ሰድበውንም የሚሄዱ አሉ። የገዙትን ዕቃ ወርውረው የሚሄዱ አሉ። እኛ አለ አይደለ እኛ የምንጨምርና እኛ የምንቀማቸው ነገር መስሎ ነው የሚታያቸው። አሁን ዛሬ ሽንኩርት ጨመረ ስንል የሚያምነን ሰው የለም፣ አላገኘንም። አምኑን የሚገዛ ሰው አላገኘውም። ኔስካው በቃ ተበሳይቶ አንዱ ኩፍያውን ሁሉ አውልቆ ጭንቅላቱን ማከክ ደረጃ ደረሰ። ትልቅ ሰውዬ ነው እንግዲህ እንደው ከመድኃኔዓለም በታች ነው። መንግስት ያሉ ነገሮችን ቢያስተካክልልን ደስ ይለናል። በይበልጥ ደግሞ የሰማይ አምላክ እሱ እርዳታውን ይጨምርልን።
በዚሁ በገርጂ አካባቢ በሚገኝ ጉሊት እየቸረቸሩ ህይወታቸውን የሚመሩት ወይዘሮ ገነት ኃይሉ ሌላዋ አስተያየታቸውን የሰጡን የአዲስ አበባ ነዋሪ ናቸው።
ፈረኔ አንድ ልጅ ነው ያለኝ። እሱ ማቀቶይ ነው የምኖረው። ምንም አስተዳድራለሁ ማስተዳደር ችዬ ሳይሆን በቃ ግዴታ አለ አይደል እንጂ እኔ ይሄንን ሰርቼ ምንም ችዬ አይደለም የምኖረው። ግን የሆነ በቃ አለ አይደል እንደዚህ ጎዳና ወጥቼ ልመና አልወጣም እንጂ ይሄን ሳይቻውን የቤት ክራይ ከፍላለሁ። አንድ ልጅ ነው ያለኝ፣ ብቻዬን ነው የማሳድገው። ያው ወጥቼ ግን እንትን ብዬ አለምን በቃ። ግን ያው ለዕለት ዕለታዊ ልጄን ባላቅም ያስተምራለሁ። አሁን አመቱ 8 አመት ነው። የአንደኛ ክፍል ተማሪ ነው። አሁን ዘንድሮ ከአንድ ወደ ሁለት አልፏል። ቤት ኪራይ ከፍላለሁ፣ ከራይ ነኝ። አሁን አየሩ ተዛብቷል፣ ስራም የለም። በቃ ሁሉ ነገር ችግር ነው። በቃ እኔ አሁን ያው መሰረታዊ ጤፍ እና ዘይት፣ ግን ዘይትም እኔ ገንዘብ ከሌለኝ ብቶም አልጨነቅም። ከነዚህ ከቃሪያ ከቲማቲሞች ያደርግና አልጨነቅም። በቃ ሌላ ነገር ጤፍ አይጥፋ እንጂ ያው ያለው ነገር አድርጌ አብቃቅቼም ነው የምኖረው። ይበቃኛል ብዬ ሳይሆን አብቃቅቼ እና እኔ አሁን የቤት ኪራይ የምን ነው እንጂ በጣም እንትን የሚለኝ ለእንደዚህ ለወዴ አልጨነቅም። ድንችም ቀቅዬ ቢሆን በጨውነት ምሽቴ ከልጄ ጋራ ያው በቃ ተመስገን።
በኑሮ ውድነት ፈተና ውስጥ ቢሆኑም ነገር ግን ከዚህም በላይ የሚያሳስባቸው መሰረታዊ ጉዳይ ስለመኖሩ ወይዘሮ ገነት ይገልጻሉ።
ዋናው ሰላም፣ የሀገር ሰላም። አሁን የምትሰማው ነገር ሁሉ ወንድም ያሳዝናል። ይሄንን ምን በዱቤ ነው የምሰራው ባይገርም እና ትርፌን እጠቀማለሁ። የምከፍለውን እከፍላለሁ። እንደዚህ ከላው ላይ ቤት ኪራይ እከፍላለሁ። በቃ የምገዛውን እገዛለሁ፣ የማልገዛውን አልገዛም። በቃ ስኳር አሁን ቀበሌ ራሱ የሚባለው ስንት ብር እንደገባ ሰምታ? ይሄን ሰሞን ስንት ነው የገባው ቀበሌ መሰለ? 45 ብር አንዱ ኪሎ 45 ብር ሂሳብ ማለት ነው። ዱቄት 60 ብር ነው። ጭቃ ዘይት አልተጠቀምኩም። አሁን ይሄን ሰሞን ከጨመረ አልገዛውም። የበፊት ነበረኝ እሱን እየቆጠብ ስለ የቤት ኪራይ በ28 ስለከፈልኩ የለኝም፣ አልገዛውም። እንደዚህ ሆነ ነው የምትኖረው። ግን እንደዚህ ሆነህም ስትኖር በሰላም የምንኖርበት አሁን የአካባቢ እውካት አለ፣ የምን አለ፣ በዚህ ጋር እንደዚህ ነው አለ፣ ኮሽ ሲል መደንገጥ አለ፣ ምን አለ፣ የምትሰማው ነገር ጥሩ አይደለም። እና የፈጠርናቸው ልጆች ራሱ እኔ ያሳዝኑኛል። እናት አባቶቼ እንዴት እንደኖሩ ሲነግሩኝ አያቶቼ እና እኔ የምኖረውን ኑሮ ሳየውና የወለድናቸው ደግሞ ነገ እንዴት እንደሚኖሩ ሳስበው በጣም ያሳዝነኛል። እኔ በቃ ከሰራ ትለወጣለህ፣ ችግር ያልፋል። ግን ዋናው ሰላም ካለህ ነው ይሄን ነገር የምታደርገው፣ ከሌለ የለህም። እና እኔ እግዚአብሔርን የምጸልየው የተሻለ ነገር ሰላም፣ በቃ መረጋጋት ያምጣልን ነው የምለው እኔ።
19ኛ ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤውን ትናንት ሐምሌ 15 የጀመረው የኢትዮጵያ ኢኮኖሚክስ አሶሲዬሽንም ዋነኛ ትኩረቱን አንገብጋቢ ጉዳይ በሆነው የዋጋ ግሽበት ላይ አድርጓል። የዋጋ ግሽበትና የኢትዮጵያ ኢኮኖሚ ዋነኛ ፈተናዎች በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የአሶሲዬሽኑ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ የዋጋ ግሽበት ዋና መንስኤ ያሏቸውን ነጥቦችና የመፍትሄ እርምጃዎችን በጥናታቸው አመልክተዋል። በአሁን ወቅት ኢትዮጵያ በዋጋ ግሽበት በዓለም ቀዳሚ ከሆኑ 10 ሀገራት አንዷ መሆኗን የገለጹት ዶክተር ደግዬ በጉሊት አትክልት እየቸረቸሩ ህይወታቸውን የሚመሩትን ወይዘሮ ገነት ኃይሉን የሚያሰጋቸው የሰላምና ደህንነት ጉዳይ ምርትን በመቀነስና የተመረተውን በአግባቡ ከቦታ ቦታ እንዳይንቀሳቀስ በማድረግ በዋጋ ግሽበትም ላይ ከፍተኛ ተጽዕኖ እንዳለው ያብራራሉ።
የፈለገው ምርት ቢኖር እኮ ግጭት ካለ እኮ ማንቀሳቀስና ለሚመለከተው አካል ማድረሳችሁ ጠቅላላ የማምረቻ አካባቢዎች ዲቫስቲቲ ይሆናሉ የመሳሰሉት ነገር። ዓለም ላይ እኮ አሁን በዩክሬን ራሻ ጦርነት እኮ ሶስቱ ስሬፍ የሚባለው ፈርቲላይዘር፣ ፊውልና ፉድ ላይ ችግር የተከሰተው እኮ እጥረት ስላለ አይደለም። በጣም በቂ ስቶክ ክምችት አለው እኮ ዓለም። ግን መንደልብህ በተለያዩ በሳክሱን ቢሆን ማንቀሳቀስ አትችልም። አሁን በተጨባጭ እኛ ጋር ያለውን ነገር ብትወስ የራሳችን የውስጥ ግጭትና ቫዮለንስ ትልቅ አስተዋጽኦ አለው። አይደለም አቅርቦቱና ስርጭቱና የስርጭት ሰንሰለቱን ማምረት እኮ አልቻሉም አርሶ አደሮች። ማንፋክቸሪንግ ፈርምስ እያመረቱ እኮ አይደለም። ወይም በግጭት ምክንያት ወይም ከውጭ የሚመጣ የምርት ግብአታቸው ማግኘት ስላልቻሉ በውጭ ምንድን እና እርስ በርስ የተያያዘ ነው ችግሩ። ማአት ነው በዋጋ ግሽበቱን ሌቭሉን በተመለከተ ግን ያው ደረጃው ራንኩ ራሱ ያሳያል። ከአፍሪካ 3ኛ ከዓለም 10ኛ ውስጥ ነን። እነዚህን ሶስት ወይም 10 ሀገሮች ብትላቸው ምን አይነት ኢኮኖሚ ነው ችግራቸው? በአብዛኛው ኢንስቴቢሊቲ ያለባቸውና ኦልሞስት መያዣ መጨበጫ ያጡ ኢኮኖሚዎች ናቸው። ይሄንን ግዛብስ አስገብቶ እንግዲህ 38 በየወሩ 2-3% እየጨመረ ነው። አሁን ጋሎፒንግ የሚባለው በጣም ከፍተኛ ደረጃ እየዘለለ የሚሄድና 100% የሚሆን ማለት ነው። የዚምባብዌ 200 ቤት ነው 180 ምናምን ነው የሱዳን። ወደዛ እየሄድን ነው። ምንም የሚከለክለን ነገር የለም። አሁን ባለው ሁኔታ ቶሎ ፈጥነ መቆጣጠር ካልቻልን ማለት ነው፣ በተለይ በአቅርቦት ያለው በኩል ያለውን ችግር መፍታት ካልቻል ከፍተኛ ነው። እንዲህ በቀላሉ የሚታይና በሪፖርቲንግ የምታልፈው አይደለም ማለት ነው። አሁን እኮ በዚህ አንድ አመት ውስጥ ባሉት የተወሰኑ ወራት ውስጥ ኮንፍሊክት በጣም ስለበዛ ብዙ አካባቢዎች ፖቴንሻል የሚባሉ አካባቢዎች ምርት አቁሟል። ክልል በክልል ደረጃ ትግራይ አቁሟል በግጭቱ ምክንያት። አማራ ፓርሻሊ ትግራይ አፋር ሙሉ በሙሉ ኦሮሞ የተወሰነ አካባቢዎች ይከረማጅ ምን ያክል ፐርሰንቴጅ ሮል እንደሚኖራቸው አጠቃላይ የዶሜስቲክ አግሪጌት ሰፕላይ የሚባለው ላይ ማለት ነው። ስለዚህ ግጭትን ማስወገድና ሰላማዊ ምርትና ምርት እንቅስቃሴን ማስፈን በጣም ወሳኝ ጉዳይ ነው። ሰላም ከሌለ ምንም ስለማይኖር ማለት ነው።
በአሁን ወቅት የኢትዮጵያ የዋጋ ግሽበት መጠን 38% አካባቢ መድረሱን የሚገልጹት የምጣኔ ሀብት ባለሙያው ዶክተር ደግዬ ጎሹ የሀገሪቱ ኢኮኖሚ በርካታ መዋቅራዊ ችግሮች ያሉት በመሆኑ መንግስት የኢኮኖሚ ዘርፉን በተበታተነ ፖሊሲ ከመምራት ወጥቶ የዋጋ ግሽበትን ሊቆጣጠር የሚችል አካል በማቋቋም በተደራጀ መንገድ ሊመራ እንደሚገባ ያስገነዝባሉ።
አሁንም ያለው ሁኔታ ጥሩ ነገሩን የማውራት ነገር አለ። ይሄ መጥፎ የሆነ ነገር መዋቅራዊ ካልሆነ ችግር የለውም ባንድ ወቅት ስለሚያስ ያልፈ ዘ ማውራት ተተዋለ። ግን መዋቅራዊ ነው ምንም አይተውን ይሄ ዋጋን በምንም ተአምን ዳውን ተር ማረጋጭም ከዚህ በኋላ ያን ዋናውና የሚባል መዋቅራዊ ችግሮች ካልፈታን ድረስ ቢያንስ መቀነስ ቢያንስ ስታብላይዝ ማድረግ መቻል አለብን። እና ግሩፓ ማያት ይችላልላችሁ ኢትዮጵያ ከአፍሪካ ሶስተኛ ናት ስለል ሱዳን ምን አይነት ኢኮኖሚ ነው አሁን ያለው? ቶታሊ ኮ ፌልድ ስቴት ወደሚለው ደረጃ ይሄድ ያለ ነው። ዚምባብዌ ታውቃለህ ለብዙ አመታት ማቀብ እየተጣለም እዛው ውስጥ ግሩፕ ውስጥ ነው የገባነው። ደግሞ እድገቱ አሁን ሜ ላይ 30 ምናምን 33 የነበረው አሁን 38 እንዲህ ያለ ነው። በምንም ማስቆም አንችልም። እና ቆረጥ ያለ አቋም ወስዶ የሚወሰዱት የፖሊሲ እርምጃዎች የሚፈቀደውን ብቻ ሳይሆን የማይጠቅመውን ልታረክ ይችላል። ግን የማይጠቅም ስንት ፐርሰንት ዋጋሽ በተለይ ለውጥ ያመጣል ብለህ አስባ ያንን ኮምፖሴት የምታረክበት ሌላ የፖሊሲ እርምጃ ያስፈልጋል። እና ፐርፎርማንስ እንጠየቅ እቅድ ማውራት ብዙም አይጠቅመንም ማለት ነው። አፈጻጸማችን ላይ ተመስርተን ከነችግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን? ሳይመልተነስሊ እነዚህ የፖሊሲ እርምጃዎች ያመጡትን ውጤት ደግሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው። እያንዳንዱ ሪሰርቸር አቅርቦ ይሄ ኔጌቲቭ ኢፌክት አለው አሁን እንዳደረኩት ማለት ነው ዲቫሉዌሽን ይሄን አላመጣም ይሄን አመጣው የሚል አይነት አርጉመንት ነው የሚገባው። ግን እንደ ፖሊሲ ሜጀር እንደ ፓኬጅ ተወስዶ ኢንፍሌሽን የሚቆጣጠር አካል ተቋቁሞ እሱን የተወሰዱ እርምጃዎች ትክክል ይሆኑ ያልሆኑትን ለይቶ ያስከትሉት እያንዳንዱን ተጽዕኖ አሁን እኮ መንግስት አቅም ቢኖረውና ሰብሲዳይዝ ላድርግ በጣም ዝቅተኛ ደረጃ ላይ ያሉ ገቢዎችን የህብረተሰብ ክፍሎች ቢልኮ ሀው በጨበጣንም ተጀምሯል። አዲስ አበባ ውስጥ የምታሳውሱ ከሆነ ስንዴ ለመምህራን ምናምን ሳይቀር ሲሰጣቸው ገርሞኛል። ሀው ኢፌክቱን የማትለካው ነገር ማለት ነው። ከዚያ የባሰ ወርስ ኦፍ የሆነ የህብረተሰብ ክፍል የለም ወይ ብሎ ይህንን በአግባቡ አሁን በዚህ መልክ ማኔጅ ያደረገ ነው የኢትዮጵያን ዋጋ ግሽበት በቀጣይ እዚህ ለሚቀጥለው ዓመት ይህ አካል ካለ ማለት ነው የሚቀጥለው ኢንፍሌሽን ከ40% 35% እናደርሳለን ብሎ ያን ታርጌት የሚገመግም አይነት ለምሳሌ ማለት ነው።
አሁን ላይ በተለይ የምግብ ምርቶችን የዋጋ ግሽበት ለመቆጣጠር የግብርና ግብአቶችን ማቅረብ አንገብጋቢ ጉዳይ መሆኑንም አመልክተዋል።
አሁን ግሎባል ሾኩ የዩክሬንና የራሽያን ጦርነት በተመለከተ ሰው ብዙ ሲጨነቅ ሰማለሁኝ። ላም ግን ማስተር ያለብን ነገር የኢትዮጵያ ህዝብ 90-80% የሚኖረው ከውጭ በመጣ ስንዴና ዱቄት በተጋገረ ዳቦ አይደለም እንደ ሱዳን ወይ እንደ ግብጽ አይደለም። ኢትዮጵያ ምን ያክሉ የህብረተሰብ ክፍል ነው ስንዴ ባለመምጣቱ ኢትዮጵያ ውስጥ የሚቸገረው ይካርማዩ? ኢቨን ምንም ፋብሪካዎች ዱቄቶች ቢያቆሙ ማምረት ቢያቆሙ 10-15% የሚሆኑት አፍሪክ ነው እንደ ሌላው ሀገር አይደለም። ግን በሱዳን በግብጽ ከሆነ መንግስትን ይገለብጣል ብሬድ ሪቮሉሽን የሚባለው ይሄን እንኳን ካውት መውሰድ ያስፈልጋል። ነዳጅ በተመሳሳይ ነው። በጣም የሚያሳስበው ነገር ግን በኢትዮጵያ ውስጥ ተቆቁ ብዙ ማኑፋክቸሪንግ ድርጅቶች አሉ። በተለይ 12 የማያንሱ 8ቱ ስራ የጀመሩ ኢንዱስትሪ ፓርኮች አሉ። እነሱ የሚጠቀሙት ግብአት ካላገኙ ስራ ያቆማሉ። ግማሹ በማዕቀብ በአግባብ ምክንያት ጨርቃጨርቆች አቆመዋል። ሌሎቹ በግብአት እጥረት ምክንያት ረሽን ነው የሚደረገው። ችግሩ ከተባባሰ እነሱ አቆሙ ማለት የሚቀጥለው አመት ችግሩ ከዚህ ስንት ጥፍ እንደሚሆን ይካል ማጅን። በዚህ አመት አርሶ አደሮች ማዳበሪያ ተረገጥማቸዋል። መሪያቸው ማዳበሪያ ለምዷል። የሚቀጥለው አመት አዋቶታችን ከዚህ የባሰ ምን ያክል ዳውንተር እንደሚያርክ ይካል ማጅን። ይሄ በጣም ያሳስበኛል። የፉድ የሚለው ያን ያክል አይደለም እስካመረትን ድረስ ማለት ግን ለማምረት የሚያስችለን ግብአት ማቅረብ ካቻን ስትራቴጂክ ኢንፑት የሚለው በማናቸው መንገድ ፍራንኮ ባልታ ብቻ ይሁን ምን ዛሬ ተጠቅመን ችግሩ በቃ ሪንፎርስ እየተደራረገ እየተባባሰ ሄዶ መጨረሻ ላይ ጭራሽ ማንችልበት ደረጃና ፌልድ ልንሆን የምንችልበት ሁኔታ አለ ማለት ነው። ከፍተኛ ነው ችግሩ።
የኢኮኖሚው መዋቅራዊ ችግሮች እስኪፈቱ ድረስ መንግስት ሰው ሰራሽ የዋጋ ግሽበትን ለመቆጣጠር መውሰድ አለበት ያሉትን እርምጃም የኢትዮጵያ ኢኮኖሚክስ አሶሲዬሽን የምርምርና ፖሊሲ ትንተና ዳይሬክተሩ ዶክተር ደግዬ ጎሹ ጠቁመዋል።
አንድ ባንድ የሚደረገው የፖሊሲ ሜጀር ብዙም ውጤታማ አይሆንም። ለምን? የኢትዮጵያ ውስጥ ያለው የዋጋ ግሽበት ለረጅም ጊዜ ተከማችቶ የመጣ فرچه بزوه نه نرمو مواقع رای دو مواقع رای هنو نگر کار فتا مسر سایلوت آن نامت آب یه دمو رجم گزی است نه یه چرگ گزی مکا کلن یعنی یه رجم گزی بلن نه پولیسی رکومندشونه جد کن یه بانده بسونی تا سو سرش نگروش بات آم سلمی باباسو منگست زیلا استرکتی هورو کنترول مکلاتم نشات متا من نارگاچو من نواتاچو پولیسی میجورو سوچه تا من جهون راسو یه مکلاک الو سنت گوت نه سو سرش نگروش مکوتاتر مشالان دب آهم باونو گزی فرانکو بالا سخت هفته بیت نیازه من سونو ماست متا تیل لب واقعا شکاتوش لطفاستانو واقعا فیکس می داره که هنگام سندیم مکوتاتر آل لب یه تقویت با فرش نیت تقویت به برسه کفروش این دیس لی دوگو میکبال میل ورکر اینترفنشن میجر مانگس پیوس لما اندیس نمیگوسته داو یه توسط داو اینترفنشن وقتی هم هنوا لال هنم یه اندام سیکتر بیت مسرات من مسرات آل لب این کل میکن اجیل یه ناکار منور آل لب ارتفاعشال دگرو وقتی بوداو بات آرسل میامزد من نشوم شگر بال لب تا کابی بتری جبهه راسو ممرات به جبهه هایروش میبر مارکتینگ فورسز وچ اتا ماکار هونو انترفنشن ایتایگال واگا فیکسس کمارگ درسنال کوی تو سرو شکاتوچ یهنن میمراکال منور آل لب بلن ریکومند کارگناچو وست آندو سونو لیلوچو پولیسی میجروش لای کاسطنو بتچماری مالت
በኢትዮጵያ ኢኮኖሚክስ አሶሲየሽን 19ኛ ዓለም አቀፍ ጉባኤ ላይ ተገኝተው ንግግር ያደረጉት የገንዘብ ሚኒስትር አቶ አህመድ ሺዴ የዋጋ ግሽበት ጉዳይ የመንግስት ዋነኛ አጀንዳ መሆኑን ተናግረዋል። አቅርቦትና ፍላጎትን በማቀራረብ የዋጋ ግሽበትን ለመቆጣጠር መንግስት እርምጃዎችን በመውሰድ ላይ መሆኑን ያብራሩት ሚኒስትሩ ችግሩን ለመፍታት የኢትዮጵያ ኢኮኖሚክስ አሶሲየሽን የሚያቀርባቸውን የጥናት ውጤቶች መንግስት ከወትሮው በተሻለ መልኩ በፖሊሲው ለመጠቀም ዝግጁ እንደሆነም ነው ያመለከቱት።
የተለያዩ ጫናዎችን ለመቋቋም የሚያስችሉ የፖሊሲ ሐሳቦች ኤቪደንስ ያላቸው በትክክለኛ ትንተና እና መረጃ ላይ የተመሰረቱ ፖሊሲዎች እንዲመረጩ የኢትዮጵያ ኢኮኖሚክ አሶሲየሽን የሚያደርገውን ጥረት ለማዳመጥ ዝግጁ ነን። በተለይ ኢትዮጵያዊ ኢኮኖሚስቶች አንድ ላይ ሰብሰብ ብለው እንደዚህ አይነት ተቋም ፈጥረው ለሀገር ፖሊሲ የሚሆን ጥናቶች ማቅረብ መቻል ኢምፖርታንት ነው ስታደርጉ ነበር። በአሁኑ ጊዜ ደግሞ ከዚህ በላይ ተጨማሪ ጥረት ማድረግ ይኖርባቸዋል ማለት ነው። ስለዚህ በተለይ እነዚህ ጫናዎችን ለመቋቋም የሚያስችሉ የፖሊሲ ሐሳቦችን ለማመንጨት ለምታረጉት ጥረት በእጅጉ እናደንቃለን እናበረታታለን እንደግፋለን። ይሄንን አጠናክራችሁ መቀጠል ይኖርባቸዋል። የእናንተ የጥናት ምርምር ደግሞ ወደ ፖሊሲ ግብአት ስራዎችን የበለጠ ለማሻሻል መዋል ይኖርበታል። ሐሳብ ማመንጨት ብቻውን ኑሮ አይቀይርም። ሐሳብ መንጭቶ ወደ ተግባር መቀየር መቻል አለበት። እንደ ገንዘብ ሚኒስቴር ይሄ ፕሮፌሽናል ሴሽን ተጠናክሮ እንዲቀጥልና እነዚህን ስራዎች የበለጠ እንዲሰራና ለሀገራችን በውቀት ላይ በትክክለኛ መረጃ ላይ ሳይንሳዊ ትንታኔን ያቀፈ መረጃዎችን ተከትሎ የምታመጡት የተለያዩ ኤቪደንስ ማከለ ያደረገ የፖሊሲ ሐሳቦችን ለመቀበል ከእናንተ ጋር ለመወያየት ዝግጁ መሆናችን ለመግለጽ ነው።
የኢትዮጵያ ኢኮኖሚክስ አሶሲየሽን በትናንትናው ዕለትና ዛሬ ለሁለት ቀናት ባደረገው 19ኛ ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤው ከዋጋ ግሽበት በተጨማሪ በተለያዩ የኢትዮጵያ ምጣኔ ሀብታዊ ጉዳዮች ላይም ውይይቶችን ያደረገ ሲሆን ለመንግስት የፖሊሲ ግብአቶችን እንደሚያቀርብም ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዚህ ሳምንት ናፍቆት ድሬ በሚል መሪ ቃል ከመላው ዓለም የተሰባሰቡ የድሬዳዋ ከተማ ተወላጆች የሚሳተፉበት ሳምንታዊ መርሃ ግብር ተዘጋጅቶ ነበር። መርሃ ግብሩ በልዩ ልዩ ምክንያቶች ከተማዋን ትተው ወደ ተለያዩ ክፍለ ዓለማት የተሰደዱ የከተማው ተወላጆች የሚሳተፉበት ነበር። ለአንድ ሳምንት በሚረዝመው መርሃ ግብርም ከስፖርታዊ ውድድሮችና አውደ ርዕዮች እስከ ፓናል ውይይቶችና ልዩ ልዩ ትርኢቶች ተዘጋጅተዋል። ለመሆኑ በዚህ ዝግጅት የተሳተፉ በውጪ የሚኖሩ የድሬዳዋ ከተማ ተወላጆች ስለ ከተማዋ ምን አሉ? አዲስ ቸኮል አንድ ሳምንት የፈጀውን መርሃ ግብር ተከታትሎ በውጪ የሚኖሩ የባዓሉ ተሳታፊዎችን አነጋግሮ የሚከተለውን አዘጋጅቷል።
አንድ ሳምንት የፈጀው መርሃ ግብር በአንድ በኩል የከተማዋ ነዋሪዎች አብሮነትና ፍቅር ለመመለስ በሌላ በኩል ደግሞ በውጪ የሚኖሩ የከተማዋ ተወላጆች በከተማዋ ልማት የበኩላቸውን አስተዋጽኦ እንዲያበረክቱ የማስቻል አላማ እንደነበረው ነው አስተባባሪዎቹ የሚናገሩት። መርሃ ግብሩ ካላማው አንጻር ምን ያህል ስኬታማ እንደነበር በሂደት የሚታይ ሆኖ ከውጪ የመጡት የከተማዋ ተወላጆች ግን በመርሃ ግብሮቹ ደስተኞች እንደነበሩ ነው ለአሜሪካ ድምጽ ሲገልጹ የነበረው። በመርሃ ግብሩ ለመሳተፍ ወደ ድሬዳዋ የመጡ የከተማዋ ተወላጆች ድሬዳዋን ለቀው ከመሄዳቸው በፊትና አሁን ሲመለሱ ያዩ ድሬዳዋ ልዩነት አላት ባይ ናቸው። ናፍቆት ድሬዳዋ የሚለውን ሐሳብ ካመነጩ ሰዎች መካከል አንዱ የሆነውና ከ40 አመታት በኋላ ወደ ድሬዳዋ የተመለሰው ሰለሞን ተክሉ ስለ ድሬዳዋ ይሄን ይላል።
ድሬዳዋ ወድቃለች። እንግዲህ አዳዲስ ህንጻ እንግዲህ ከወዲሁ ከለውጥ ጊዜ በኋላ ይመጣል ይችላል። ግን በከተማ የምናየው በሙሉ በጣም በጣም የሚያሳዝን ነገር ነው። ወይም አቃቸውን ቦታዎች እያንዳንዳቸውን አረሳቸው ማቃቸዋለሁ። ግን ስታንዳርዳቸው ከድሮ የወረደ ነው። ምን ጠብቀው የነበረው ይሻሻላል እንጂ ወደኋላ ይሄዳል ብዬ አላስብ ነበር። ግን ክቡር ከንቲባው በጣም ጎበዝና ወጣት አስተሳሰብ ስላላቸው እንግዲህ ቀስ በቀስ እያንዳንዱ ነገር አሻሽለው ድሬዳዋን ወደ ቀድሞ መገለጫዋ እንዲሁም ከዛም ባለፈ የኢትዮጵያን ከተማ ለማድረግ ያስባሉ ብዬ አስባለሁ። አይ የህዝቡ አኗኗር በጣም እንደወደቀ ነው የምንረዳው። ምክንያቱም እኛ ለምሳሌ አሁን እኛ ድሮ በነበረ ጊዜ ድሬዳዋ በጣም በጣም ሀብታም ከተማ ነች። ማንም መጥቶ ከውጭ የሚኖርባት ሀብታም የሚሆንባት የሚያድግባት እና በጣም ፊቸር ያላት ከተማ ነች። እኛም ከዛሬ ቅድም እንደገለጽኩ ያመጣጣን ኢኮኖሚውን የንግድ ማህበረሰቡን ኢኮኖሚ ለማነቃቀት ነው። ከተማው በሪሊ በጣም ሰው ይገረጣል ይባላል። ከተማ ሲገረጣ እንደዚህ አይቻል አቅም እንግዲህ እኔ እንግዲህ ከረጅም ጊዜ በኋላ ስለመጣ ይሆናል። የከተማዋ ነዋር በጣም ዝቅተኛ ነው። በጣም አየው ልጆቹ መንገድ ላይ እንዲህ ድሮ በልመና ወይም በምናምን እንደዚህ ስፒ በማለት ድሬዋ ለማኝ ለማለት ይቻላል በማስታውሰው ጊዜ እና የአሁኑ ግን ስትመለከተው ግን ብዙ ትንሽ ልጆች በጣም ሲለምኑ ስታይ አንጀት ይበላል።
120 ዓመታትን ባስቆጠሩ የምድር ባቡር የሽርሽር ጉዞ ተሳታፊ የነበሩት ወይዘሮ ነጃ አቡበከርም ስለ ድሬዳዋ ያላቸውን ትዝታ ያካፍላሉ።
እኔ ድሬዳዋ ድሮ ማቃት ፍቅር የሆነች ሀገር በጣም ተዋደን እስላም ክርስቲያን የሚባል ነገር እኛ ጋር አልነበረም። አንድ ሆነን ያደገች ሀገር ነች። አሁን ትንሽ መከፋፈል አለ። ግን አሁን ደግሞ እኛ እሱን ፍቅር ልንመልስ ነው የመጣ ነው። ያን ድሮ ፍቅራችንን ግን ድሮ በጣም እኛ ሰፈር ነበረን እንጂ ዘር አልነበረንም በፊት ማለት ነው። ግን አሁን ትንሽ በዚህ 27 ዓመት ውስጥ የዘር ልዩነት ተፈጥሮብናል። የሃይማኖት ልዩነት ተፈጥሮብናል። እኛ ክርስቲያን እስላም የሚባል ነገር አናውቅም። ክርስቲያን ስጋ እያበላን ያደግ ነው። ጥምቀት ሲሆን ጥምቀተ ባህር እየሄድን ያደግ ነው። ቁልቢ ገብርኤል ሲሆን የጎረቤቶቻችን እንደ ልጅ እጃችንን ይዘውን ቁልቢ ገብርኤል እየሄድን ማለት እስልምናችን እንዳለ እነሱም እስልምናችንን ሳይንኩብን እኛም የእነሱን ክርስትና ሳንነካባቸው በፍቅር ነበር ያደግ ነው። አሁን ደግሞ በዚህ 27 ዓመት ውስጥ ያ ነገር ፈርሶ ነበረ። አሁን ደግሞ ይሄን ያገኘነውን አጋጣሚ ተጠቅመን ያቺን የድሮዋን የድሬዳዋን ፍቅር ልንመልስ ነው የመጣ ነው።
ፕሮፌሰር ፍቅሬ ቶሎሳን በምርሃ ግብሩ ላይ ሲሳተፉ አግኝተናቸው በልጅነታቸው ስለሚያስታውሱ ድሬዳዋና ስለአሁኑ ድሬዳዋ ይህን አጫውተውን ነበር።
ኢኮኖሚውን አስመልክቶ ድሮ ህዝቡም ቁጥሩም ትንሽ ነው። ቀጥሎ ደግሞ ከንጉሱም ጊዜ ጀምሮ እስከ ደርግም ጊዜ ቢሆን ህዝቡ ጅቡቲ ቅርብ ስላለ ከዛ በሚመጡ እቃዎች በንግድ ተሰማርቶ ራሱም እዛ ሄዶ ነግዶ ከዚህም ጅቡቲ የሚያስፈልጓትን ነገሮች እንደ ስጋ፣ አትክልት የመሳሰሉትን ጫት ይዞ በመሄድ ነግዶ ይመለሳል እና የተለያዩ ደግሞ ለምሳሌ ልብሶች ከአውሮፓ የሚመጡ ነበሩ። ሌሎችም እቃዎች ነበሩ፣ የልጆች መጫወቻ ሳይቀር እንደ ፔጆ መርሴዲስ መኪናዎች ሁሉ ታክሲ የሆኑበት ዘመን ነበረ እና ልብስ በደንብ ህዝቡ ያገኝ ነበር። ልብስ እንደ ልቡና በጣም ጤንጠኛ ሆኖ ይዘንጥ ነበር የድሬዳዋ ልጅ የድሬዳዋ ሰዎች በአጠቃላይ እና መግባባቱም ደግሞ በዛው መጠን ነው። ድሬዳዋ መጠቅ ቀልጠ ትቀራለ። ሰው ከሌላ ቦታ ከመጣ ተደባልቆ ከህዝቡ ጋር ህዝቡ ደግሞ ስለ እንደ ባዕድ ስለማያየው እንደ ኢትዮጵያዊ ወገኑ ስለማያየውና ስለሚቀበለው በስራ መስክ በንግድም በሁሉም ወዲያው ከህዝቡ ጋር ተቀላቅሎ እየሰራ ሀብትም አካብቶ የሚኖርበት በደስታ የሚቀልጥበት ከተማ ነበረ እና ይህን ባህሪውን አሁንም አለቀቀም፣ የለቀቀ አይመስለኝም። እና አሁን ወይንም ያን እንደገና ሊያጎለብተው እየጣረ ነው ያለው።
ከኒውዮርክ የመጡት ፕሮፌሰር ያሬድ ተካበም ድሬዳዋ አሁን ተስፋ ሰጪ ጅምር ላይ ነች ይላሉ።
እንግዲህ ድሬዳዋ ድሮ ስናቃት በጣም 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 የሰው ፍቅር ያለው ንጹህ ከተማ እኛ እንግዲህ የምናስታውሳት ድሬን በዛ ነው። አሁንም ደግሞ ያየ ነው ድሬዳዋ ሰው በጣም ፍቅር እንዳለው የድሮውን ነው ያስታወሰኝ። እንግዲህ አንዳንድ ነገሮች ግን ድሬዳዋ ወደፊት እቅድ እንግዲህ ትንሽ መጽናት አለባት። እሱን ነገር እኛ እንግዲህ
መደረግም ካለበት ከመንግስት ጋር ቢሆን ተነጋግረን እሱን ለማድረግ ከዳለን
ያነጋገርናቸው እንግዶች ከተማዋን ለማሻሻል በሚደረጉ ጥረቶች ሁሉ የበኩላቸው እንደሚወጡ ነው የሚናገሩት።
ብዙ እድገት አላይም እንግዲህ ለእድገት እንግዲህ መሰረት የሚሆኑት ክቡር ከንቲባው ናቸው። እሳቸውን ብቻ ሊያረጉ አይችሉም። ህዝቡም ደግሞ በውጭም ያለው አገር ውስጥም ያለው ሰው ከእሳቸው ጋር በመተባበር የሀገሪቷን ኢኮኖሚ ለማሻሻል ይቻላል ብዬ እገምታለሁ።
ነው አሁን የድሬዳዋ ህዝብ እድሉን ካገኘ ለመሻሻል ከውጭ አሁን ዳያስፖራ የተባሉት የውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ገንዘባቸውን ይዘው የድሬዳዋ ልጆች እዚህ መጥተው ለማፍሰስ ገንዘባቸውንና ድሬዳዋን ለማሳደግ ተነሳስተዋል። ከዚህ በፊትም የእንደዚሁ የውጭ ሀገር ተወላጆች የድሬዳዋ ተወላጆች ሆነው ውጭ ሀገር የኖሩ መጥተው ወደዚህ እቅዶቻቸውን አቅርበዋል። እንደ ፋብሪካም ለመክፈት ሌላም በኢንዱስትሪም በንግድም ለመሰማራት ፈቃደኞች አሉ። እንግዲህ አስተዳደሩ አሁን የድሬዳዋው የሚተባበር ከሆነ እነዛ ሰዎች መጥተው ከተማዋን እና ዙሪያዋን ሊያሳድጉ ይችላሉ ብዬ አምናለሁ። እኔም በምችለው አቅሜ በዚህ በኢንዱስትሪ ዘርፍ ለመሰማራት ሀሳብ አለኝ።
በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች የኮቪድ-19 ወረርሽኝ በጀመረበት ወቅት በዝቅተኛ ኢኮኖሚ ደረጃ ላይ ለሚገኙ የከተማ ነዋሪዎች በአርአያነት የሚጠቀስ ሰፊና ተከታታይ ድጋፍ ሲያደርጉ የነበረ ሲሆን የኮቪድ መመርመሪያ ማሽንና የኩላሊት እጥበት ማሽን ገዝተው ለከተማ ያበረከቱትም እነዚሁ የከተማ ተወላጆችና ወዳጆች ነበሩ። በአሁኑ መርሃ ግብርም ለትምህርት ቤት ምገባ 17 ሚሊዮን እንዲሁም ለወላጅ አልባ ህጻናት ማሳደጊያ ማዕከል ከ1 ሚሊዮን ብር በላይ በአይነትና በጥሬ ገንዘብ ድጋፍ አድርገዋል። በኢኮኖሚያዊ ሚናዋ ከአዲስ አበባ ቀጥሎ ጉልህ ሚና የነበራት ድሬዳዋ እንዲሁም በፍቅርና መተሳሰብ ላይ የተመሰረተ ቀለል ያለ አኗኗር በሚከተሉ ነዋሪዎቿ ትታወቅ የነበረችው ድሬዳዋ በርካታ አስቸጋሪ ጊዜያትን አሳልፋለች። ነዋሪዎቿም በብዙ ተፈትነዋል። ወደ ቀድሞ ከፍቷ ተመለስ ዘንድ ያስተዳደሩ አመራሮች ዝግጁ እንደሆኑ በተደጋጋሚ ገልጻሉ። የከተማዋ ተወላጆችና ወዳጆችም ቀናይነትም አለ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። እያስተናገደኳችሁ የሚቆየው እንግዶ ወልዴ ነኝ። በፕሮግራሞቻችን ላይ አስተያየት መስጠት ከፈልጋችሁ ደግሞ አድራሻዎቻችንን እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክብራትና ክብራን፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን ልወስዳችሁ ነው። የፍልስጤም ጠቅላይ ሚኒስትር መሐመድ ሽቲያ በርካታ የሱኒ እስልምና እምነት ተከታይ ሀገሮችና እስራኤል ባላንጣቸውን ኢራንን በተመለከተ ለመተባበር ውይይት ላይ ባሉበት በዚህ ወቅት በቀጠናው ወታደራዊ እንቅስቃሴዎች እያደጉ መምጣታቸው አሳሳቢ መሆኑን ተናግረዋል። ነገር ግን የእስራኤልና ፍልስጤም ጉዳይ እልባት ሳያገኝ ሳውዲ አረቢያ ለእስራኤል ዕቁና እንደማትሰጥ እንደሚተማመኑ ገልጸዋል። በተጨማሪም ጠቅላይ ሚኒስትር መሐመድ ሽቲያ ፕሬዝዳንት መሐሙድ ሀባስ ከእስራኤል ጋር አዲስ የሰላም ሁኔታ መከፈቱን የሚያምኑት ከልብ ነው ብለዋል። የፍልስጤሙ ፕሬዝዳንት መሐመድ ሽቲያ ከቪኦኤዋ የዋይት ሃውስ ዘጋቢ ፓትሲ ዊዲኩስዋራ ጋር ቃለ መጠይቅ አድርገዋል። እንደሚከተለው ተዘጋጅቷል።
The US right now is very much focused on the war in Ukraine, and as part of that focus, President Biden is really
United States ahun tukretwa beukraine yetekahede ballaw torinet lay no yezi tukreta akali hono keiran yemimetaw sigat lememeketim baarab hagaratna beisrael mahakel indiyum attekalay alamaqqa sabret lemefter President Biden yeseru no ይህ እየተማማቀ የመጣ ግንኙነት የፍልስጤምና የእስራኤል ችግር ሁለት የተለያዩ ሀገራቶችን በመመስረት ይፈታ በሚለው መፍትሄ ላይ ስለሚኖሩ ተጽዕኖ የእርሱ አስተያየት ምንድነው?
Jordan has normalized relations with Israel immediately after Israel withdrew from occupied Jordanian territory.
ደና አይሽ እስራኤል ይዛ ከነበረው የጆርዳን ግዛቶች እንደወጣች ከአገሪቱ ጋር ያላት ግንኙነት ወዲያው ተሻሻለ። የግብጽን ግዛት ማለትም ሲናይን እስራኤል ለቃ እንደወጣች ከግብጽ ጋር ያላት ግንኙነት ተሻሻለ። ስለዚህ ለኛ ለአረብ ሀገራት በጠቅላላ የጋራ ጉዳይ የሆነው እስራኤል ከያዘችው የአረብና የፍልስጤም ግዛቶች ለቃ የምትወጣ ከሆነ ግንኙነታችን ይሻሻላል። ይህ ገና ያልተተገበረ ጉዳይ ነው። ናም ስለዚህ እኛ ለአረብ ፒስ ኢኒሼቲቭ የአረብ ሰላም ተነሳሽነት በተመለከተ ቁርጠኞች ነን። ምክንያቱም በሁሉም አረብ ሀገራት ተቀባይነት አለው። አሁን ለኛ የሚያስፈልገን ምንም ሆነ ምን ወይም ወደ የትኛው ማቅጣጫ ለመሄድ ይሁን የአረቦች ትብብር ነው። ወይ አንድ ላይ ወደ ጦርነት እንድንሄድ ወይም አንድ ላይ ወደ ሰላም እንድንሄድ ነው የሚጠበቀው።
ሳውዲዎች ከእስራኤል ጋር ግንኙነታቸውን ሊያሻሽሉ ይችላሉ ብለው ይሰጋሉ?
አይ
አይመስለኝም። ማለቴ የሳውዲ አቋም በጣም ግልጽ ነው። አልጋውራሽ መሐመድ ቢን ሳልማን በዚህ ጉዳይ ላይ በጣም ግልጽ ናቸው። የውጭ ጉዳይ መስሪያ ቤቱ ከአንድ ጊዜ በላይ በጣም ግልጽ አድርጓል። እስራኤል ለያዘችው ድንበሮች ለቃ ሳትወጣ ሳውዲዎች ከእስራኤል ጋር ግንኙነታቸውን አያሻሽሉም።
ያንን ያምናሉ?
I do. Of course. I think the Saudis are very genuine about that.
አዎ በርግጥ አምናለሁ። ሳውዲዎቹ ጉዳዩን በተመለከተ በጣም እውነተኛ ናቸው። ከነርሱ መስማታችን ደግሞ በጣም አስፈላጊ ነገር ነው። ይህም በጂ7 ጉባኤ ላይ ፕሬዝዳንት ባይደን ባሉበት መነገሩ በጣም አስፈላጊ ነበር። ሁሉም አረብኛ ተናጋሪዎች በአጽንኦት እንዳስቀመጡት የፍልስጤም ጥያቄ መልስ ማግኘት ዋናው ጉዳይ ሲሆን ለአካባቢው ሰላምም የጥያቄው መመለስ ወሳኝ ነው።
But we have seen that narrative or that principle be challenged with the Abraham Accords.
በዚህ ትርክትና አቋም ላይ ዘአብርሃም አኮርድ ወይም ደግሞ የአብርሃም ስምምነት ተብሎ የሚጠራው የሁለቱ ሀገራቶች ስምምነት ጋር የተጣደቀሏል። የተባበሩት አረብ ኤሚሬትስና ባህሬን ምንም አይነት ዲፕሎማሲያዊ መሻሻል ባያሳዩም ለእስራኤል ዕቁና ይሰጣሉ።
But also United Arab Emirates and Bahrain they also said in their speeches and every day they said
ግን ደግሞ የተባበሩት አረብ ኤሚሬትስና ባህሬን ባደረጉት ንግግር የፍልስጤም ጉዳይ ወሳኝ መሆኑንና የአል አስካ መስጊድ የግጭቱ ዋና ምክንያት መሆኑን እንዲሁም the two state solution ሁለቱም ሀገር የመመስረት ብቸኛው መፍትሄ መሆኑን ተናግረዋል። ማለት ሁሉም አረቦች ያንን ያምናሉ ብለን ነው የምናስበው። እንዳልኩት ዋና ጉዳይ ለአረብ ፒስ ኢኒሼቲቭ ለአረብ ሰላም ተነሳሽነት የምናሳየው ቁርጠኝነት ነው። እኛ ለዛ ቁርጠኞች ነን። እንዳልመታደል ሆኖ እስራኤል ነች የአረብ ሰላም ተነሳሽነትን የምትቃወመው። በ2002 የአረብ ሰላም ተነሳሽነት ሲወጣ ከመጀመሪያው የተቃወሙት እስራኤሎች ናቸው። ይህ በርግጥ ከአመታት በፊት ነው። ማለቴ ከ20 አመታት በፊት አረቦች ከመር ይሄን የአረብ ሰላም ተነሳሽነት ሲያቀርቡ በመሬት ለሰላም በሚለውም ቀመር መሰረት በአካባቢው ሰላም እንዲሰፍን ፍላጎት ነበራቸው።
There is also a growing security partnership though between Arab nations.
ከኢራን በኩል የሚመጣን ስጋት ለመመከት የሚያስችል በአረብ ሀገራትና በእስራኤል መካከል ያደገ የመጣ ትብብርም አለ። ፍልስጤም ይሄንን ትብብር ተቀላቀላለች? ለፍልስጤማውያንስ ይሄንን ማስረዳት ትችላላችሁ?
There is no coalition. We all know we heard the statements yesterday and a few days ago in Jeddah that the Iranian issue needs a political solution.
ምንም ቅንጅት የለም። ከጥቂት ቀናት በፊት ከጅዳ በሰማነው መግለጫ መሰረት የኢራን ጉዳይ የሚያስፈልገው ፖለቲካዊ መፍትሄ ነው። ይመስለኛል ዋሽንግተንና አውሮፓ ከኢራናውያኑ ጋር እየተደራደሩ ነው። ከኢራን ጋር ስምምነት አለ። ይመስለኛል ሳውዲዎችም ከኢራን ጋር እየተደራደሩ ነው። ሁሉም እየተነጋገረ ነው። የተባበሩት አረብ ኤምሬትስ ማንኛውም ከኢራን በተጻራሪ ከሚቆም ቅንጅት ጋር እንደማትሰለፍ በደንብ ግልጽ አድርጋለች። ስለዚህ ለኛ ጉዳዩ የቅንጅት ወይም በቀጠናው የሚፈጠር ዋልታ ረገጥ ልዩነት አይደለም። ለኛ ጉዳዩ ሰላማዊ ቀጠና ያስፈልገናል ነው። ሰላም እንዲኖርን ደግሞ ሁሉም በድንበሩ ውስጥ ሉዓላዊ የመሆን መብት አለው ፍልስጤምን ጨምሮ።
To dig deeper into that issue, there may not be a formal security.
What is the gudday lemegbat yahel medevenge honna bemahakkelnyaw misraq emigen yenitwa aynet hibret laynor ichlal. Neger gin yaddege metanna bemisrael mekelakya technologyin betemelekete arabochna israel technologyun abro betibir indigenebu amerika yabberatatash no. Yefilistim rasgez selezi gudday min issemawal.
Look, I mean we don't like to see a militarization of the region. We would like to see a demilitarization of the region.
ማለቴ በቀጠናው ወታደራዊ ፍጥጫ እንዲሰፍን ማየት አንፈልግም። ማየት የምንፈልገው ወታደራዊ ሁኔታዎች እንዳይኖሩ ነው። ይህ መሳሪያን ማከማቸት የትም አያደርሰንም። ቀጠናው ወትሮውንም ደም እየፈሰሰበት ነው። እንደምታውቂው የመን፣ ሶሪያ፣ ኢራቅ እና አብዛኛው የቀጠናው አካባቢ ደም መፋሰስ አለ። በቀጠናው ወታደራዊ አቅምን መገንባት አስፈላጊ አይደለም። አካባቢው የሚያስፈልገው ሰላማዊ መፍትሄ ነው። አካባቢው የሚፈልገው የኢኮኖሚ ትብብር ነው። ወደዛ አቅጣጫ ለመሄድ ደግሞ ማዋለ ነዋይ ወደ አካባቢው መፍሰስ አለበት። በቢሊዮን የሚቆጠር ዶላር ለጦር መሳሪያ ማዋሉ ያሳዝናል። ይህ ቢሊዮን ዶላር ለድሃ አገሮች ቢውል በየመን፣ ሶሪያ፣ ኢራቅ ለመሳሰሉት ሀገራት የሀገርና መንግስት መፍረስን ማስወገድ ባስቻለ ነበር። ለቀጠናው የሚያስፈልገው ያ ነው። በሰላም ላይ የተመሰረተ የኢኮኖሚ ልማት ለወጣቶች የወደፊት ብሩህ ተስፋና ብልጽግና። ዋናው ነገር የሰላምን ፍሬ አላየንም። የሰላም ሂደቱ በስኬት ተጠናቆ የሚያመጣውን መፍትሄ ገና አላየንም።
And that begins with political dialogue, and I understand that President Mahmoud Abbas
ያ ደሞ የሚጀምረው ከፖለቲካዊ ውይይት ነው። እንደ ተረዳሁት የፍልስጤሙ ፕሬዝዳንት መሐመድ አባስ ከእስራኤሉ ጠቅላይ ሚኒስትር ያየር ላፒድና ከሐማስ አመራር ጋር በቅርቡ ተነጋግረዋል። ይህ ጅማሪ ወደ ገንቢና ቋሚ ሁኔታዎች ሊያመራ የሚችል ይመስሉታል?
Well, I mean, the president in his press conference.
መልካም ማለቴ ፕሬዝዳንት ሐባስ ከፕሬዝዳንት ባይደን ጋር ሆነው በሰጡት ጋዜጣዊ መግለጫ ግልጽ አድርገውታል። ለእስራኤሎች እጄን ዘርግቻለሁ፣ አብረን ተቀምጠን ችግራችንን እንፍታ ነው ያሉት። ለዛ እኛ ዝግጁ ነን።
Is that realistic?
መተግበር የሚችል ይመስሉታል?
It's very realistic because our president was a real champion.
በጣም መተግበር የሚችል ነው። ምክንያቱም ፕሬዝዳንታችን ያጠቃላይ የሰላም ሂደቱ አውራ መሪ ናቸው። ከምር ነው የሚያምኑበት። እንደሚመስለኝ ሁላችንም በዚህ እናምናለን። ሁላችንም። ምክንያቱም ውጤታማ የሰላም ድርድር ለፍልስጤም አትራፊ ነው። ግዛታችን ተይዞ ያለ ነው እኛ ነን። ቴላቪቭን የከበቡት የኛ ታንኮች አይደሉም። ራማላህና ኢየሩሳሌምን ጨምሮ የፍልስጤም ቦታዎችን ይዘው ያሉት የእስራኤል ታንኮች ናቸው። የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ያሉትን ታስታውሻለሽ? ሶስት ነገሮችን ነው የሚያሉት። ከፕሬዝዳንት አባስ ጋር አልነጋገርም፣ ከፍልስጤም ጋር አልደራደርም፣ እንዲሁም ሁለቱም ሀገር የመመስረት መፍትሄ አልቀበልም ነው ያሉት። በእስራኤል በኩል በፈቃደኝነት አብሮሽ የሚሰራ ከሌለ ከማን ጋር ትነጋገሪያለሽ?
Well, we heard Prime Minister Lapid confirmed his support for the two-state solution.
ጠቅላይ ሚኒስትር ላፒድ ሁለቱም ሀገር የመመስረት መፍትሄ ላይ ያላቸውን ድጋፍ ማረጋገጣቸውን ሰምተናል። ወደ ኋላ ሂጂ እርሱ ያነሱትን ነገር ማየት ፈልጋለሁ፣ ምክንያቱም ደግሞ አስፈላጊ ስለሆነ። የሽሪን አቡ አኽለህ እንግዲያ ጉዳይ በተመለከተ አሜሪካኖቹ በሰጡት ድምዳሜ ማለትም የገደላት ጥይት የእስራኤል ጥይት ነው፣ ነገር ግን ሆነ ተብሎ ስለመሆኑ ምንም አይነት ማሳያ አላገኘንም ሲሉ ነው የደመደሙ። ይህንን አምነው ይቀበላሉ?
Well, look, first of all, there is no way that you can say it is intentional or not.
መልካም አይሽ፣ በመጀመሪያ የተኮሰውን ወታደር ከመጠየቅሽ በፊት ሆን ተብሎ ነው አይደለም የሚለውን ማወቅ አይቻልም። የተኮሰው ወታደር ተጠይቆ አያውቅም። ጥይቱ ከእስራኤል ወገን መጣ የሚል ድምዳሜ ካለ አንድ ሰው ወታደሩን መጠየቅ አለበት። ግለሰቡን ወይም በአካባቢው የነበረውን ወታደራዊ አዛዥ ሳትጠይቂ እንዴት ነው ሆን ተብሎ ነው ወይም ሆን ተብሎ አይደለም የሚለው ድምዳሜ ላይ መድረስ የምትችዩ? ስለዚህ ክርክሩን ወይም ድምዳሜውን አልቀበልም። ሽሪን አቡ አክለህ የተገደለችው በእስራኤሎች ነው። 4 ነጥብ።
Do you believe that the US is shielding
እስራኤል? ሐላፊነቱን እንዳትወስድ አሜሪካ የሸፋፈነችላት ይመስሉታል?
Well, I know that there was a technical report.
መልካም ቴክኒካዊ ሪፖርት እንዳለ አውቃለሁ፣ የደህንነት ሪፖርት። ነገር ግን ይፋ የሆነው የፖለቲካ ሪፖርት ነው። እናም በቴክኒካዊ ሪፖርትና በፖለቲካዊ ሪፖርት መካከል ልዩነት እንዳለ አውቃለሁ። እንደማስበው የፖለቲካ ሪፖርቱ እውነታውን አያሳይም። የተኮሰውን ወታደር ሳትጠይቂ እንደምታቂው ሆን ተብሎ ነው ወይም ሆን ተብሎ አይደለም ማለት አትችይም።
አመሰግናለሁ።
አሁን ደግሞ ክብራትና ክብራን ወደዚህ ወደ ዩናይትድ ስቴትስ መለሳችኋለሁ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጽንስ ለማቋረጥ መብት መሻሩ አፍሪካን ጨምሮ በማደግ ላይ ባሉ ሀገሮች ሊያስከትል የሚችለው ተያያዥ ተጽዕኖ በመብት ተሟጋጆች ዘንድ ስጋትን ፈጥሯል። በኬንያ ጽንስ የማስወረድን መብት የሚቃወሙ ቡድኖች የዩናይትድ ስቴትስን ጠቅላይ ፍርድ ቤት ውሳኔ በደስታ መቀበላቸውን ይፋ ሲያደርጉ፣ የሴቶች ጽንስ የማቋረጥ መብት መከበሩን የሚደግፉ በበኩላቸው በታዳጊ ሴቶችና በአዋቂ ሴቶች የስነ ተዋልዶ ጤና አገልግሎት ላይ ይበልጥ ገዳቢነት ሊኖረው ይችላል በሚል ብርቱ ስጋት አድሮባቸዋል። ጁማ መጃንጋ ከኬንያ ናይሮቢ አጠናቀረውን ዘገባ አሉላ ከበደ ያቀርባል።
በዩናይትድ ስቴትስ ጽንስን የማቋረጥ መብት የቀለበሰውንና የጠቅላይ ፍርድ ቤቱ ባለፈው ወር ያሳለፈውን ውሳኔ የመለኮት እጅ የገባበት ነው ሲል ናይሮቢ ላይ ፈጥኖ ያወደሰው የኬንያ ክርስቲያኖች የተባለው ቡድን ነው።
Abortion is murder. And the abortionists are also murderers.
ጽንስ ማስወረድ ነፍስ ማጥፋት ነው። ጽንስ የሚያስወርዱትም ነፍሰ ገዳዮች ናቸው። በመሆኑም ጠቅላይ ፍርድ ቤቱ ህይወትን የመረጠበት ውሳኔ ትክክለኛ ነው።
ኬንያ በተለይ ከጤና ጋር በተያያዘ ብቻ ከሆነ ጽንስ የማስወረድ መብት እንዲከበር ብታደርግም በዋናነትም ብዙዎች ለደህንነታቸው አደገኛ የሆነ ህገወጥ ውርጃ እንዳይፈልጉ ለማድረግ በሚል ነው። የ20 ዓመቷ ዳያና ለዚህ ዘገባ የተጠቀመችው እንጂ ትክክለኛዋ ስሟ አይደለም። ጓደኛዋ ናይሮቢ ውስጥ ይህን መሰል ህገወጥ የጽንስ ማስወረድ አገልግሎት ከሚሰጥበት ስፍራ ሄዳ ከፍተኛ መጠን ያለው ደም ፈሷት ለህልፈት ስትዳረግ በመመልከቷ በተራዋ ያን መሰል ሁኔታ ውስጥ በገባችበት ወቅት የባለሙያ እርዳታ ለመፈለግ መገደዷን ትናገራለች።
I went to a good clinic and the doctor took me
ወደ አንድ ጥሩ ክሊኒክ ሄድኩና በሐኪም ተረዳው። አሁን እንደምታዩት በደህና ሁኔታ ላይ እገኛለሁ፣ ጤናማ ነኝ። እናም ህክምናውን ተከትሎ የገጠመኝ ምንም አይነት ችግር የለም።
ይሁን እንጂ አፍሪካ ውስጥ ጽንስ የማቋረጥ መብት እንዲከበር እንደሚሹ በርካታ የመብቱ ደጋፊዎች ሁሉ ዳያናም በዩናይትድ ስቴትስ ካሁን ቀደም ሲሰራበት የነበረው ህግ ዛሬ መሻሩ በኬንያም ተጨማሪ የህግ ገደቦች እንዲጣሉ ሊያበረታታና ለተጨማሪ ሞትም ሊጋብዝ ይችላል የሚል ጭንቀት እንዳደረባት ተናግራለች። ባለም ጤና ድርጅት ግምት መሰረት አፍሪካ ውስጥ ከሚፈጸሙት ጽንስ የማስወረድ ድርጊቶች 75% የሚሆኑት ለደህንነት አደገኛ በሆነ መንገድ የሚከናወኑ ናቸው። የኬንያ ጤና ጥበቃ ሚኒስቴር በበኩሉ ይፋ እንዳደረገው በየአመቱ ቁጥራቸው 2600 የሚደርስ አዋቂና ወጣት ሴቶች ለደህንነት አደጋ ደቃኝ በሆኑ የጽንስ ማቋረጥ ሂደቶች ውስጥ በማለፍ ለህልፈት ይዳረጋሉ። ይህም ከአጠቃላዩ የእናቶች ሞት 35 በመቶን ያህል ነው።
ደህንነቱ ባልተረጋገጠ ጽንስ የማስወረድ ድርጊት የተነሳ ከፍተኛ ቁጥር ያላቸው እናቶች ይሞታሉ። ምክንያቱም ደህንነቱ የተረጋገጠ የጽንስ ማቋረጥ አገልግሎት የማግኘት መብት በመነፈጋቸው ነው።
የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጽንስ በማቋረጥ ሂደት ላይ ዓለም አቀፍ ገደብ በሚጥለውና ግሎባል ጋግ ሩል የተባለው ውሳኔ አካል ተደርጎ በታየ እርምጃ በመልማት ላይ ላሉ አገሮች ይሰጥ በነበረው ለስነ ተዋልዶ ጤና አገልግሎቶች የሚውለው ገንዘብ ላይ የተለየ ገደብ ጥለው ነበር።
ክብራትና ክብራን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት እንግዶ ወልዴ ነኝ። አብራችሁ ስለቆያችሁና መሰግናለን። ሰላም በደናደሩ።